أنزلك አድህነነ ሚካኤል ረዳአነ በጸሎትከ ተማይጸነ አሮየ ርጉም እየመአሃነ ወእየም ስጠነ እምነገነቱ ዘሄዶሆ ለአዳህማቡነ።
እንደምን ሰነበታችሁ ውድ አድማጮቻችን። ባለፈው ሳምንት የሰኔ ወር በገባ በ12ኛው ቀን ከሚከበሩ በዓላት መካከል ስለ ቅዱስ ላሊበላ ቅርበን ለዛሬ ስለ ቅዱስ ታፎሚያ ልናቀርብ ቀጠሮ ይዘን ነበር። እነሆ በአንዲት ሀገር ሃይማኖቱ የቀና ታላቅ መኮንን ስሙ አስተራኒቆስ የሚባል የኪልቅያስ ሰው ነበር። ሚስቱ አፎሚያ ትባል ነበር። ሁለቱም እግዚአብሔርን የሚፈሩ ነበሩ። በመላእክት አለቃ ቅዱስ ሚካኤል ስም ለድሆች ለጦማዳሪዎች ይመጸውቱ ነበር። አስተራኒቆስ ታመመ። ሚስቱ አፎሚያም እያዘነች እያለቀሰች እንዲህ አለችው፣ ጌታዬ አንድ ነገር ልንገርህ፣ እስኪ ስማኝ። ሴት ባሏ የሞተ እንደሆነ ብቸኛ ባይተዋር ጦማዳሪ እንደምትሆን እንጀሯንም በብዙም ባና ሰቀቀ እንደምትመገብ አንተ ታውቃለህ። አሁንማ አንተ ብትሞትና ብትለየኝ ከሐዘን የሚያረጋጋኝ ልጅ አባት እናት የለኝም። አሁንም አንተ ሳለህ የመላእክት አለቃ የቅዱስ ሚካኤልን ስዕል እንድታሰራልኝ እሻለሁ። በመዓልትም በሌሊትም ከሰይጣን ጠላትነት ይጠብቀኝ ዘንድ እኔ በቤቴ ውስጥ አኑሬ ይማጸንበታለሁ አለችው። አስተራኒቆስም ወደ ሰዓሊ ልኮ የመላእክት አለቃ የቅዱስ ሚካኤልን ስዕል በልዩ ልዩ ጌጣጌጥና በወርቅ ቀለም አሳምሮ እንዲሰራለት አዘዘው። ሰዓሊውም እንዳዘዘው አደረገለት። አስተራኒቆስም ለሚስቱ ለአፎሚያ ያንን ስዕል ሰጣት። ባሏ ከሞተ በኋላ አፎሚያ በመላእክት አለቃ በቅዱስ ሚካኤል ስዕል ፊት እግዚአብሔርን ታገለግል ጀመር እንዲህ እያለች፣ የመላእክት አለቃ ሚካኤል ሆይ ዘንልኝ፣ ጠብቀኝ፣ ከእግዚአብሔር ዘንድም ምሕረትን ለምንልኝ፣ ይቅር እንዲለኝ ጸልይልኝ። ከቀን ወደ ቀን በጎ ምግባር ትጨምር ነበር። ለድሆች ለጦማዳሪዎችም ትራራ ነበር። ሰይጣንም የምትሰራውን በጎ ስራ ባየ ጊዜ በሷ ቀና። ተቆጥቶም ብዙ ልጆች የያዙ ባልቴቶች ሴቶችን መስሎ ወደ እሷ ሄደ። ሊቃወማትም መጣ። ከቤቷ መግቢያ በርም ተቀመጠ። ሴቶች መስለው ከሱ ጋር የተኮለኮሉ ብዙ አጋንንትም ነበሩ። በሩን የምትጠብቀው ሴትን አፎሚያን ጥሪልኝ አላት። እሷም ሄዳ ባልቴቶች ብዙ ልጆችም ይዘው ከሁለተኛው በር ተቀምጧል፣ አንቺንም ይፈልጋሉ አለቻት። አፎሚያም እየተጠራጠረች ወጣች። አፎሚያም ባየቻቸው ጊዜ እንዲህ አለቻቸው፣ ቸራላችሁን ኑ ወደ ቤቴ ግቡና ጸልዩልኝ። በረከታችሁን እንዳገኝ የመላእክት አለቃ የቅዱስ ሚካኤልን ስዕል ተሳለሙ። ጌታዬ ባለቤቴ አስተራኒቁስ ከመሞቱ አስቀድሞ ለእሱ አደራ ሰጥቶኛልና፣ ጌታዬም ከሞተ በኋላ ወንድ ወደ ቤቴ ገብቶ አያውቅም። ወንድ ከመካከላችሁ ካለ ወደ ቤቴ እንዳትገቡ በእግዚአብሔር ስም አምያችኋለሁ አለች። ዲያብሎስም ባልቴትና ሴቶችን መስሎ እንዲህ አላት፣ እኛ ወደ ቤት አንገባም፣ አንጸልይም። ወደ አንቺ ከመምጣታችን አስቀድሞ በቤታችን ጸሎት አድርገናል፣ ላንቺም ለምነንልሻል። የአንቺ ጾም ጸሎትሽ ልመናሽ ብዙ ነው፣ ምን ይረባሻል? ያልኩሽን የማትሰሪ ከሆነ ጾምሽ ጸሎትሽ በመብዛቱ ምክንያት እድሜ ሳይደርስ በሀዘን ትሞቻለሽ። ለድሆች ለጦማዳሪዎች ምን ያህል ምጽዋት ትሰጫለሽ? ከመሞትሽ አስቀድሞ ደሃ ትሆኛለሽ፣ የሚቀርብሽም አታገኝም። አንቺ ጌታዬ ከሞተ ወደ ቤት የገባ ወንድ ሰው የለም ትያለሽ። ባል የሌላት ሴቱላ በቤቷ በረከት እንዳይኖር መጽሐፍ ተናገረ። ዳግመኛም እንዲህ አላት፣ ስሚ ልንገርሽ፣ እግዚአብሔር መጀመሪያ ወንድና ሴትን ንጹህ አድርጎ የፈጠረ አይደለምን? እኔም ስለምወድሽ ይህን ልነግርሽ መጣሁ። አንቺስ ሀብትሽን የሚወርስ የሚቀብርሽ ልጅ አልባ ሆነሽ እንዴ እንዴት ትሞቻለሽ? እህቴ ሆይ ነፍስሽ ከወጣች ተስካርሽን የሚያወጣልሽ ስምሽን የሚያስጠራልሽ አታገኝም።
እኔ አኖሪዮስ ሚስት እንደሌለችው አይቻለሁ። ጠላቶቹ መንግስቱን ለመቀማት ፈልገው በተነሱ ጊዜ በዚያ ወራት ሚስቱ ሞታለች። አሁንም እሱ ቢያገባሽ ሚስት ብትሆኚ ይሻላል። በመንግስቱ አብረሽው ትነግሻለሽ። ብዙ ወርቅና ብር ሰጥሻለሁ ብሏል።
አፎሚያም መልሳ እንዲህ አለችው፣ አባ ቆብህ መልካም ነው፣ አነጋገር ግን መጥፎ ነው። አትጹሙ፣ አትጸልዩ። ለጾም አዳሪዎች፣ ባል ለሌላቸው ሴቶች፣ አባት እናት ለሌላቸው ልጆች ምጽዋት አትስጡ ብሎ የነገረህ የትኛው መጽሐፍ ነው? ሴት ለሁለት ወንዶች ሚስት ትሁን፣ ወንድም ሁለት ሚስት ያግባ ብሎ ማን መጽሐፍ ነገረ? ይህ ህግ የሰራህ አንተ ነህን ወይስ የነገረህ ሌላ ሰው አለን? ወይስ እኔን ወደ ኃጢአት ልትጥለኝ ትፈልጋለህ? እኛስ በጾም በጸሎት በምጽዋት ኃጢአት እንደሚሰረይ ህግ በሚያዘው የተፈጸመ ጋብቻው ንጹህ እንደሆነና ርኩሰት እንደሌለበት ከድሮ ሰምተናል። አንተ ግን ሁለት አግቢ ትለኛለህ። ይህ ስራ የሰይጣን ነው። አንተ ጉስቋላ፣ እኔስ አንተ ሰይጣን ትመስለኛለህ። እንዲያውስ ሰው ከሆንክ ትሳለም ዘንድ የመላእክት አለቃ የቅዱስ ሚካኤልን ስዕል አመጣልሃለሁ አለችው። አፎሚያም ይህን ብላ ወደ ቤት ገባችና የቅዱስ ሚካኤልን ስዕል ይዛለት መጣች። ሰይጣንም የመላእክት አለቃ የቅዱስ ሚካኤልን ስዕል ባየ ጊዜ ከነ ሰራዊቱ እንደ ወፍ ሆኖ በረረ። መለስ ብሎም አፎሚያን ተናገራት።
ላስትሽ፣ በነገሬ ላጠምድሽ ወደ አንቺ መጥቼ ነበር። አንቺ ግን አሸነፍሽኝ፣ አመለጥሽኝ። ነገር ግን ከእንጨት ከወርቅ ከብር ተሰርቶ በቤትሽ ውስጥ ባለው በቅዱስ ሚካኤል ምክንያት አትታበይ፣ እኔም አልለቅሽም፣ እጠባበቅሻለሁ እስከ በዓሉም ሰኔ 12 ቀን ድረስ። በእግዚአብሔር መንበር ፊት ሊሰግድ ለሰውም ለፍጥረት ሁሉ ምህረትን ሊያማልድ ይሄዳል። ያን ጊዜ እሱ ወደ አንቺ አይመጣም። እኔ መጥቼ በቤትሽ ያለውን ስዕል አንስቼ በራስሽ ላይ እንዳፈር ጨፈልቀዋለሁ። እስኪ ያን ጊዜ ሚካኤል የሚያደርገኝን አያለሁ
አላት። አፎሚያም ዳግመኛ ብትመለስ በመላእክት አለቃ በቅዱስ ሚካኤል ጸሎት አፍረ ትመለሳለህ አለችው። አፎሚያም ወደ ቀኝ ወደ ግራ በክርስቶስ ትእምርተ መስቀል አማተበች። ያን ጊዜም ሰይጣን አፈረና ወደ ኋላው ተመለሰ። አፎሚያም ለድሆችና ለጦም አዳሪዎች በመራራት በመመጽወት በጾም በጸሎት በጎ ስራን እየጨመረች ሄደች። ከዚህ በኋላ በሶስተኛው ወር በሰኔ 12 ቀን የቅዱስ ሚካኤል በዓል ዕለት ዲያብሎስ እንደገና በአስኬማ መላእክት ተመስሎ በሌሊት መጣ። በእጁም የያዘው በትር የወርቅ ነበር። በዚያም በትር ላይ የመስቀል ምልክትና ምሳል አልነበረበትም። ከቤቷም ገብቶ እንዲህ አላት፣
አፎሚያ ሆይ ቸራለሽን? እጣንሽ፣ ጸሎትሽ፣ በጎ ስራሽ ወደ እግዚአብሔር ዙፋን ፊት ደርሶልሻል። ፍጹም ደስ ይበልሽ። ስለ ስራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ እግዚአብሔር ወደ አንቺ ላከኝ
አላት። አፎሚያም አንተ ማነህ? ስምህስ ማን ነው አለችው።
የመላእክት አለቃ ሚካኤል እኔ ነኝ። ሚካኤል በዚያች ቀን ማለት በሰኔ 12 በበዓሉ ዕለት ወደ አንቺ አይመጣም። እሱ ስለ ሰውና ስለ እንስሳት ምሕረትን ይለምን ዘንድ በእግዚአብሔር ዙፋን ፊት ሊሰግድ ይሄዳል ብሎ ዲያብሎስ ሲነግርሽ ሰምቻለሁ። ስለዚህ ዲያብሎስ እንዳይበረታብሽ አንቺን ለመርዳት ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። መላእክት በሰማይ ትቼ አድንሽ ዘንድ ወደ አንቺ ወርጃለሁ
አላት። እሷም አንተ ሚካኤል ከሆንክ በእኔ ቤት እንዳለ እንደ ሚካኤል ምልክት ያለበት በትርህ ወዴት አለ አለችው። ዲያብሎስም
እንዲህ አይደለም፣ በእኛ በመላእክት ዘንድ እንዲህ ያለ ምልክት የለም
አላት። ዳግመኛም አፎሚያ ንጉስ ማህተም የሌለው ደብዳቤ ቢልክ የሚያምኑ የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ የመስቀል ምልክት የሌለውን ይህንስ መላእክት አይደለም ብሎ ይንቁታል እንጂ አይቀበሉትም። አንተ ሚካኤል ከሆንክማ ተቀብለ ትሳለሙ ዘንድ ሄጄ የሚካኤልን ስዕል ላምጣል አለችው። ወዲያውኑ የዲያብሎስ ፊቱ ተለውጦ እንደ ጨለማ ተራራ ሆነ። ከአይኖቹ እንደሚነድ እሳት አፋም ጨለማ እንደሞላበት እንደ ታላቅ ገደል ሆነ። አንቆ ሊገላት ዘሎ በእጁ ያዛት። አፎሚያንም
ከአንቺ ጋር አሞታለሁ። ይህን ሁሉ መከራ እንዴት ታመጭብኛለሽ?
አላት። ከዚያም በታላቅ ድምፅ ወደ መላእክት አለቃ ወደ ቅዱስ ሚካኤል ጮኸች። የመላእክት አለቃ ቅዱስ ሚካኤል ያድናት ዘንድ ታላቅ ብርሃን ለብሶ ወደ ቤቷ መጣ። ቤቷ በብርሃን ተሞላ። ዲያብሎስንም በእጁ በትር መቶ ከመሬት ጣለው። ዲያብሎስም
ቅዱስ ሚካኤል ሆይ፣ ቀድሞ እግዚአብሔርን ከሹመቴ ባሻረኝ ጊዜ የተዋጋኸኝ ያሸነፍከኝ ከሰማይም ወደ ምድር የጣልከኝ አንተ ነህ
አለው። ያን ጊዜም ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ተወው። ቅዱስ ሚካኤልም አፎሚያን፣
የእግዚአብሔር አገልጋይ ሆይ አንቺ የተመሰገንሽ ነሽ። ጾምሽ፣ ጸሎትሽ፣ ምጽዋትሽ፣ በጎ ስራሽ መልካም መታሰቢያ ሆኖ ወደ ሰማይ አረገ፣ ከእግዚአብሔርም ፊት ደረሰ። አሁንም ወደ ቤተ ክርስቲያን ሂጂ፣ ጸልይ። ዛሬ ነፍስሽ ከስጋሽ ትለያለችና መላእክትም ወደ አንቺ መጥተው ነፍስሽን ወደ መንግስተ ሰማያት ተሰርጓታል። ነፍስሽም በባልሽ ከአስተራኒቆስ ነፍስ ጋር ለዘላለም በእረፍት ትኖራለች
አላት። ከዚያም በኋላ የመላእክት አለቃ አፎሚያ ያየችው ወደ ሰማይ ወጣ። የቅዱስ ሚካኤልና የአፎሚያ ረድኤትና በረከት በሁላችንም ላይ ይደር። ወስብሐት ለእግዚአብሔር።
አንስ ኃይለከ ወነሐ አድኅነነ ሚካኤል ርዳአነ በጸሎትከ ተማኅፀነ አርዌ ርጉመየ መዓሃነ ወኢይም ስጠነ እምነ ገነቶ ዘይዶ ለአዳህማቡነ